ለመሆኑ ተሳዳቢ ማን ነው? ካቶ ሰውየው በቅርቡ አንዴማ ከብረው ወገኔ ጠፍቶ ኖሮ ከስራ ይደውሎልኝ ሰላምታ ከተለዋወጥን በኋላ ላለፉት 25 አመታት እንደምናደርገው ሁሉ ወደ ሀገራችን ግዚያዊ የፖለቲካ ሁኔታ ማላዘን ገባን። ብዙም ሳንቆይ የደወለበት ዋናው ምክንያት እንድሰማው የፈለገ መልእክት ያለ ይመስል በሃፓ ውስጥ የተፈጠረው ነው ለታ ያብራራልኝ ገባ። ቀጥሎም ድርጅቱ በሌሎች ድርጅቶች ጣልቃ እየገባ የሚያፈርስ ነው ብሎ በማስረጃነት የቅንጅትን መከፋፈል አንደኛውን በመወገን አባብሷል የሚለውን የጠነዛ ያንጀኛው ቡድን መሪዎች እነ ዶክተር ጌታቸው በጋሻው የሚያነበነቡትን ደግሞልኝ እንዲያውም አንዳንድ የሃፓ መራራ ባላት በየደረገጹ የስድብ ጽሑፍ በትነዋል ብሎ ወሬውን ይቀጥላል። ላለፉት 4 ወራት ያልሰማሁትን ስላልነገረኝ ባይገርመኝም እንደሚከተለው ጥያቄዎችን አቀረብኩለት። ስማንጂ ወንድም ዓለም ከጥቂት ወራት በፊት ፕሮፌሰር መስፍን በህንድ ሀገር ለህክምና ሄደው የቅንጅት ችግር ገና ከጅማሮው እንደነበረ ያደረጉትን ቃለ መጠይቅ ሰምተሃል? ኢሃፓስ በድርጅት ጣልቃ ገብቷል ብለህ ትልቅ ክስ ስታቀርብ በልሳኑ ዲሞክራሲያ ወይም በሬዲዮ ጣቢያዎቹ ቅንጅትን ወይም አመራሮቹን አስመልክቶ የሰጠው መግለጫ አለ? ካለም በምን ቀንና ቅጽ ወይም ቁጥር? አመራሮቹ የስድብ ጽሑፍ በየድረገጹ ጽፈው በትነዋል ለምትለው ደግሞ ስለ የትኛው ጽሑፍ ነው የምታወራው? በዚህ ጽሑፍ በዚህ መስመር የተጻፈ ብለህ የምታቀርብልኝ አለ? ብዬ ላቀረብኳቸው ጥያቄዎች ቀጥተኛ መልስ ሰጥቶ መስጠት ተስኖት አራምባና ቆቦ ሲዘል ሰምቼ ሀገራችን በወሬ እየተፈታች እንዳለች አዝኜ በል እንግዲህ አሁን ስራ ላይ ነኝና መልሼ ልደውልልህ ብዬ ተለያየን። ከዚያን ቀን በኋላ እኔም አልደወልኩለትም እሱም እንዲሁ። በሌላ በኩል ደግሞ በቅርቡ የተቃዋሚን ታጋይ ጀግኖች በሚል ለተጻፈ የስድብ ውርጅብኝና የታሪክ ክለሳ ለሚያሽጎደጉድ ጽሑፍ የሰጠሁትን ምላሽ አስመልክቶ የተለያዩ ክሶችና በቀጥታም ሆነ በሰው ስሞታዎች ደርሰውኛል። እዚህ ላይ ለስሞተኞቹ የማሳስበው በምላሼ ያስቀመጥኩት ውሸት ካለ ቃል በቃል አውጥታችሁ ማጋለጥ ፈንታችሁ መሆኑን እገልጻለሁ። በተለይም ደግሞ ምላሽ የሰጠሁበት ጽሑፍ ባለቤት እኔ ነኝ እንጂ አንተ እንዳስቀመጥከው ዶክተር ጌታቸው አይደለም፣ ስሜ እገሌ ይባላል፣ በዚህ ጽሑፍ ውስጥ ያስቀመጥኩት ሙሉ በሙሉ እውነት ነው ብሎ መቅረብ የአባትም የእናትም ሆኖ ለዶክተር ጌታቸው መልስ መስጠት ውሸት ነው ብላችሁ ለምትነዘንዙኝ ምን ለማለት ፈልጋችሁ እንደሆነ ግራ አጋብቶኛል። ዶክተር ጌታቸው አይሳደብም ለማለት ነው? ለመሆኑ ተሳዳቢ ማን ይሆን? ዶክተር ጌታቸው በጋሻው በየመድረኩ እየወጣ የሚያሽጎደጉደውን አጸያፊ አባባል ተወት ላድርግለትና ኢሃፓ ይውደም ብሎ ጥሎ የሄደውን ድርጅት በቅርቡ ተቀላቅሎ ፍየል ከመድረሷ ቅጠል መበጠሷ እንዲሉ በድርጅቱ ውስጥ ህገወጥ በሆነ መንገድ በሚስጥር የፈጠረውን አንጃ ይዞ ወጥቶ እውነተኛው ኢሃፓ ያውም ዲሞክራሲያዊ እኛ ነን ሲለን ለህዝብ ያለውን ንቀት በማያጠራጥር ሁኔታ ያስመዘገበው ማን ሆኖ? ከወያኔ ጋር አንጥፎ ሊተኛ በካናዳ ኦቶዋ በወያኔ ጋሻ ጃግሬዎች ታጅቦ ሊበሏት ያሰቧትን አሞራ ጃግራናት እንደሚሏት ታማኝ ተቃዋሚ ብሎን የሰደበን ማን ነው? የጋራ አመራር ባለበት ኢሃፓ ውስጥ ሁለት አምባገነኖች የአመራር አባላት አላሰራ አሉን፣ ስለሆነም ድርጅቱን እንድንከፍለው አስገደዱን ብሎ ሳይቀፈው የብተና ስራውን ሊሸፍን ሲያቅራራ የሚሳደበው የኢትዮጵያን ህዝብ አብረው ይሰሩ የነበሩትን ከድርጅቱ ጋር የቀሩትን አብዛኛውን አመራርና ጓዶቹን እንዲያውም ራሱንም እየሰደበ መሆኑን ያልተረዳው ጌታቸው አይደለምን? ታዲያ ተሳዳዊ ማን ነው? የአንጃው ውድማ ተቆጥሮ አያልቅም። ከአንጀኞች ጋር የሄደ አንድ የማከብረው ወገኔ ገና በግርግሩ ወቅት ሁኔታውን አስመልክቶ ምን ነው ምን ነካችሁ? ቅራኔውን እዚያው ድርጅቱ ውስጥ ለመፍታት አልቻላችሁም? ያቀረባችሁትስ ሀሳብ በጊዜው የብዙሀኑን ጆሮ ካላገኘ ወደፊት እስከሚያገኝ ድረስ የድርጅታችሁን አንድነት ጠብቃችሁ የውስጥ ትግሉን የማትቀጥሉ ነበረ? በተለይም አሁን ኃይላችንን አሰባስበን በአንድነት መቆም በሚገባን ታሪካዊ ወቅት ለምን ብዬ የመሳሰሉትን ጥያቄዎች እያነሳን ስንጫወት፣ አይ ድርጅቱ አንተ የምታውቀው አይደለም፣ በበኩሌ እያሱና ፋሲካ ባሉበት ድርጅት ውስጥ መቀጠል አልችልም ቢለኝ በመገረም መልሼ አንተ ከድርጅቱ ተመልሰህ የተቀላቀልክ ትላንት ከእነሱ ጋር አብሬ በኮሚቴ ውስጥ ሰርቼ ይሄንና ይሄንን አምባገነናዊ ባህሪ አይቼባቸዋለሁ ልትለኝ ካልቻልክ አሁን አንተ እያደረግህ ያለው ምን እንደሆን ታውቃለህ? ምንም በድርጅቱ ውስጥ ባልኖር የእኔን የማሰብ ችሎታ ዩ አር ኢንሰልቲንግ ማይ ኢንቴሊጀንስ ብዬ አምርሬ ተናገርኩ። እስኪ ተሳዳቢ ማን ነው? እንደኔ ይህንን የተገነዘበ ቢናደድ ቢቃጠል ተስፋ ቢቆርጥ አለፍ አለፍ ብሎም ኃይለ ቃል በተሞላ አነጋገር እንቢታውን በንዴት በስሜት ቢያስመዘግብ በማን ሊፈረድ? ወገኖቼ ሀገራችን በወረኞች እየተፈታች ነው። የዘንድሮ የሀገራችን ፖለቲከኞች ህዝቡ ያልፈለገውንና ያልጠየቀውን እየተገበሩ ተጠያቂነት ሲመጣ ተሰደብን ኡኡ ማለት የተለመደ ሆኗል። በግሌ ብልግናን ተሳዳቢነትን አልደግፍም። የፖለቲካውም እሰጥ አገባ ኢትዮጵያዊ ጨዋነት የተሞላበት ቢሆን የሚጠላ የለም። ካለበቂ ማስረጃም ሆነ ምክንያት የሰው ስም በከንቱ እንዲነሳ አልፈልግም። አንዳንዴም በስሜታዊነት ብቻ በቂ ማስረጃ ሳያቀርቡ የሚረባረቡ ወገኖችን እቃወማለሁ። ነገር ግን ፖለቲከኞቻችን ሊገነዘቡት የሚገባው አንድ ነገር አለ። ይኸውም ህዝቡ አይናቸውን አፍጠው ጥርሳቸውን አግጠው የሚዋሹትን የህዝቡን ትግል የወያኔ ተለጣፊ ለማድረግ በቀጥታም ሆነ በተዘዋዋሪ መንገድ አውቀውም ሆነ ሳያውቁ በዲሞክራሲያዊ ትግል ጋሬጥነታቸው ለሚያረጋግጡ ፖለቲከኞች፣ ለበታኞችና ለዘረኞች እምቢኝ የማለት ሙሉ መብቱ የተጠበቀ መሆን አለበት። ስለሆነም በእኔ ግምት እበላባይ ፖለቲከኞች እያዋከቡት ህብረተሰቡ በደል ሲደርስበት አይ ይብቃ ብሎ ኃይለ ቃል የተሞላ አነጋገር እንኳ ይዞ ቁጣን ቢያስመዘግብ ተሳዳቢ ብሎ መፈረጅ ራሳችሁን ሳንሱር አድርጉ፣ እኛ የፈለግነውን እናድርግ፣ አትናገሩን ብሎ መሳደብ ነው ላለሁ። ስለዚህ ተሳዳቢዎቹ በዳዮቹ እንጂ ተበዳዩ የህዝብ ወገን ሊሆን አይችልም። ህብረት በምንጠይቅበት ጊዜ በውሃ ቀጠነ ድርጅት የሚሰነጣጥቁ ወያኔ ቁጭ ብሎ ታጋዮችንና አታጋይ ድርጅቶችና ግለሰቦች ላይ የሚያረባርቡንን ህብረ ብሔራዊ የፖለቲካ አወቃቀር እንዳይኖርና የአንድነት ኃይሉ እንዳይፈረጥም በዘር በጎጥ በአምቻ በጋብቻ ላይ የተመሰረቱ የፖለቲካ ቡድኖች ጠባብ ማለያዎች በአንገታችን እያጠለቁልን እርስ በርሳችን እንድንተናነቅ እያደረጉ ለሀገራችን እየታገልን እያታገልናችሁ ነው የሚሉንን ሀሳዊ መሲዎች ወይ ግዱልን ማለትና ማጋለጥ ስድብ አይሆንም። እኔ ለምሳሌ መላልሽ የማነሳቸው እውነታዎች አሉ። ዶክተር ብርሃኑ ነጋ በጻፈው ባለ ብዙ መቶ ገጾች መጽሐፍ ሽፋን ላይ በውስጡ እኔ የሚለውን ገና ቆጥሬ ያልጨረስኩም ለፈገግታ ያክል ነው። ሻዕቢያና ወያኔ በጠመንጃ የቀረጹትን የኢትዮጵያ ካርታ አሳትሞ ማውጣቱን ምን የሚሉት አድርባይነት ነው ስላልኩኝ ክብረ ነክ ስድብ ተሳድበሃል ልባል እችላለሁ። ክብር በግብር የሚመጣ እንጂ ህዝቡ ስለመረጠኝ፣ ለብዙ አመታት ስለታሰርኩ፣ ስለቆሰልኩ፣ ስለደማሁ ወዘተርፈ እኔ ትክክል ነኝና ጉሮ ወሸባ ይበሉልኝ ብሎ የሚመጣን መሪ ነኝ ባይ አንተ ማነህ፣ ዛሬ ምን እየሰራ ነው ብሎ መጠየቅ ስድብ ሊሆን ከቶሆንም አይችልም። ከተሳፈርኩበት አውቶቡስ ውስጥ ጠና ያሉ ሰው ኪሴን ሲያወልቁ እጅ ከፍንጅ ብይዛቸው ሌባ ሌባ ከማለት ምን ልላቸው ኑሮ። ታዲያ የኢትዮጵያ ህዝብ አስተምሯቸው እውቀቱ ሳያንሳቸው ብዙ እየጠበቅንባቸው የአዲሱን ትውልድ ስነ ልቡና በተሸናፊነት የሚያሽመደምዱና በጉልበት የተቸነከረ ታሪክና ካርታ ሊያወርሱት የሚዳዳቸውን ለምን እንደዚህ ያደረጋችሁ ብሎ መጠየቅ ስድብ ሳይሆን በፖለቲካው እሰጥ አገባ ተጠያቂነትን መገንባት ነው። እንደነዚህ አይነቶቹን ጥቃቅን ነገሮች መመልከት ያቃታቸው ምሁራንስ ወዴት እየመሩን ነው ብሎ መጠየቅ አሁን ስድብ ሊሆን? ወይዘሪት ብርቱካን ሚደቅሳ ታስራ እንድትፈታ መስዋዕት ለከፈለ ህዝብ ከተፈታች በኋላ እድሉን አግኝታ በዓለም መድረክ ብቅ ባለችበት ወቅት በአሜሪካ ኮንግሬስ ፊት በኢትዮጵያ ውስጥ ያሉ የፖለቲካ እስረኞች 100 ናቸው ብላ ስትመሰክር በብዙ ሺህ የሚቆጠሩ ወገኖች በየጉሮኖው በሚማቅቁባት ደብዛቸው በሚጠፉባት ሀገር 80 ሚሊዮኖች ናቸው እንዳትልስ፣ ፍትህ በሌለበት ሀገር ሁልጊዜም ሁሉም ዜጋ እስረኛ ነውና ዋሽታለች ብሎ ማጋለጥ ስድብ ነው ተብሎ ሰው ይከሰሳል? ተሳዳዊ ማን ሆኖ? ከህፃንነታችን ጀምሮ በህብረተሰባችን ውስጥ የተገነባልንን ሰው የማክበር ስነ ልቡናዊ ባህሪ ልምጥምጥ ፖለቲከኞች አዝሮ እኛኑ ተሳዳቢ እያሉ ተፈጥሮ የሰጠንን የመናገር መብት ገና የመለስ ዙፋን ላይ ሳይወጡ አፋችንን እየሸበቡት እንደሆነ ልንገነዘብ ያስፈልጋል። ለማጠቃለል በሀገራችን ላይ የወያኔ ዘረኞች መንግስትና እበላባይ አጫፋሪዎቹ ሀገራችን እንደ ሀገር መቀጠል ወደማትችልበት አቅጣጫ በየጀንበሩ እየገፏት እያየን ጥላቻ የሞላበት የዘር ፖለቲካ የህዝቡን ቅራኔና ውጥረት እያባባሰው ሄዶ በአጭር ጊዜ ውስጥ በሌሎች አፍሪካ ሀገሮች የምናየው አይነት በዘር ወይም በሃይማኖት ጎራ ተለያይቶ ህዝባችን ሊጫረስ የሚችልበት ሁኔታ በታሪካችን ከመቼውም ጊዜ የበለጠ እየተመቻቸ ነው። ወያኔ ስልጣን ላይ ከወጣ ጀምሮ አለፍ አለፍ ብሎ ቡግልም የሚለው የርስ በርስ መተላለቅ አሳስቦን ሁላችንም በመተባበር ኢትዮጵያችን በመከባበር ላይ የተመሰረተች አንድነት የሚረጋገጥባት ምድር እንድትሆን ለፍትህና ለዲሞክራሲ በአንድ ልብ ልንረባረብ መነሳሳታችን የግድ ነው። ችግራችን ትግሉ የሚጠይቀውን መስዋዕት ለመክፈል ዝግጁ የሆነ ትውልድ ጠፍቶ ሳይሆን በእናቴ መቀነት አደናቀፈኝ የሚያወናብዱን የኛ ብለናቸው የሚገለባበጡብን የህዝብ ንቀት የተላበሱ የውሸት መሪነን ባዮች መድረኩን ማጣበብ ነው። በእነሱ ብሶ አንዳንድ ወገኖች ለሚሰነዝሩባቸው ትችት የሀገር ያለህ ተሰደብን ሲሉን ፈርተን ተስፋ ቆርጠን ዛሬን በዝምታ የምናልፍ ከሆነ ለሀገራችን ውድቀት ለወገኖቻችን ሰቆቃ እያንዳንዳችን ተጠያቂዎች መሆናችንን በዘንጋት የለብንም። ስለሆነም አድርባይ ፖለቲከኞች የትግላችንን አቅጣጫ ሲያስቱት የውሸት ታሪክ ሲያስተምሩ ዝም ብለን ፈርተን አገር ወዳዶችና እውነተኛ መሪዎች ተሰሚነት እንዳይኖራቸው አንገታቸውን ሲያስደፉብን ቁመን መመልከቱ ይብቃ። እምቢኝ ማለትና አካፋውን አካፋ፣ ዘረኞችን ዘረኞች፣ ባንዶች በታኞችን በታኞች ማለት መቻል አለብን። እምቢኝ ለዘረኞች ለበታኞችና ለባንዶች። ኢትዮጵያዊነት ያለ ጥርጥር ያቸንፋል። አቶ ሰውየው ከሰሜን አሜሪካ መጋቢት 21 ቀን 2000 ዓ.ም